ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ምህረቱንና ጸጋውን አብዝቶ ለዚህች ምሽት ያበቃን ልዑል እግዚአብሔር የተመሰገነ ይሁን። እነሆ በመስጠት እጁ የማይሳሳ ጌታችን ፍቅሩን አብዝቶልን በየጊዜው ስለሚያገለግለንና ሰማያዊ ምስጢሩንም ስለሚገልጥልን ገናናው ስሙ ለዘላለም ይባረክ። ሰላም ጤና ይስጥልኝ የተወደዳችሁ አድማጮቻችን፣ እንደምን አመሻችሁ። ዝማሬን በማስቀደም በለቱ ዝግጅታችን የሚቀርብላችሁ የመጽሐፍ ቅዱስ ትምህርታችን ዝግጅቱን አሁን ይጀምራል። በመቀጠልም የዕለቱን ዝግጅታችንን ወንጌላዊ መኮንን ተክሉ በጸሎት ይመራናል። አሁን እስቲ አስቀድመን ለዕለቱ የመደብነውን ዝማሬ አብረን እናደምጣለን።
አይተሙን ከፈተ ጌታ የታስረውን የታስረውን ምርኮኛ በታ ከንበሩን ሰበረ ጌታ ተባበረ የጠራትን
ጌተወደርክና የተፈራ በሰማይና በምድር ታላቅና ኃያል ሆንክ የዘላለም አምላክ እግዚአብሔር ሆይ፣ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። አምላካችንና አባታችን ሆይ፣ በዚህ ቀን ደግሞ እድሜን ጨምረህልን ያንተን ቃል እንድንሰማ ለዚህ ዕድል ስላበቃህን በጌታ በኢየሱስ ክርስቶስ ስም እናመሰግናለን። እቤታችን ጌታ እግዚአብሔር ሆይ ተቀምጠን ድምጽህን እንሰማ ዘንድ ሁኔታዎችን ሁሉ ስላመቻቸህልን የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ደግመን እናመሰግናለን። አሁን ደግሞ የምንሰማውን ያንተን ቃል የዘላለም አምላክ እግዚአብሔር ሆይ ሕይወት የሚሰጥ ቃል ነውና ይህንን ሕይወት የሚሰጠውን ቃል እንድንሰማ ጆሮአችንን እንድትከፍት ልባችንን እንድታዘጋጅልን በጌታ በኢየሱስ ክርስቶስ ስም እንለምንሃለን። አምላካችን እግዚአብሔር ሆይ በተናገርከን ጊዜ በምንሰማው ቃል ላንተ ክብር እንድንቆም እንድትረዳን በክርስቶስ ኢየሱስ ስም እንጸልያለን። ሁሉ ነገር ላንተ ክብር ይሁን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጌታ ስም።
ወንድማችንን ወንጌላዊ መኮንን ተክሉን እግዚአብሔር ይባርከው። አድማጮች፣ ባለፈው ጥናታችን የዘሌዋውያንን መጽሐፍ መግቢያ ስናቀርብ ዘሌዋውያን ያምልኮ መጽሐፍ ነው ከመአለታችንን ባሻገር መስዋዕቶች፣ የተለያዩ ባህላዊ ስነ ስርዓቶች፣ የመንጻት ስርዓት፣ ያምልኮ ስርዓቶች፣ የተለያዩ መመሪያዎች፣ ሃይማኖታዊ ስብሰባዎች፣ ቅዱስ በዓላት፣ ምክሮችና ተክሳጽ የመሳሰሉት መጻፉን ሞልተውታል ማለታችን ይታወሳል። እንዲሁም ደግሞ የመጻፉ ቁልፍ ጥቅስ በዘሌዋውያን ምዕራፍ 17 ቁጥር 11 ላይ የሚገኘው ሐሳብ ነው ማለታችንም ይታወሳል። ይህንን ከተቃቀስን በኋላ እንግዲህ ከሰዓት አኳያ ትምህርቱን ለዛሬ ምሽት አስተላልፈን ነበር። ዛሬም ከዚያው በመነሳት ዋናውን ትምህርት እናቀርብላችኋለን። እስቲ መጽሐፍ ቅዱሳችሁን ገለጥ አድርጉና የዘሌዋውያንን መጽሐፍ ምዕራፍ 1 አውጡ። ጠቃሚ ማስታወሻ፣ የዘሌዋውያን መጽሐፍ በጣም ግሩም የሆነ መጽሐፍ ነው። መጽሐፉ በአዲስ ኪዳን ብርሃን በሚታይበት ጊዜ ልዩ የሆነ መንፈሳዊ መልእክት ይዞ ይገኛል። ለብዙ ክርስቲያኖች ግን ይህንን መጽሐፍ ማንበብ በጣም አሰልቺ ነው። ይህንን መጽሐፍ የሚያነቡትን ብዙ ሰዎች ልታገኙ አትችሉም። የሆነ ሆኖ ግን መጽሐፉ ግሩም መጽሐፍ ነው። አንብቡት ወገኖች፣ በጣም ጠቃሚ መንፈሳዊ መልእክቶችን ታገኙበታላችሁ። አድማጮች፣ የዘሌዋውያንን መጽሐፍ በስርዓቱ መከታተልና ጠቅላላ ሐሳቡን በአንድ ጊዜ ማግኘት እንድትችሉ እነሆ ማውጫውን እንደሚከተለው አቅርቤላችኋለሁና ማስታወሻ መጻፊያዎቻችሁን አውጥታችሁ ጻፍ ጻፍ አድርጓቸው። አንደኛ፣ በመጽሐፉ የመጀመሪያ ምዕራፎች ውስጥ የተጠቀሱት አምስቱ መስዋዕቶች የኢየሱስን ማንነትና ሞት ግልጽና ጥልቅ በሆነ መንገድ ያሳያሉ። ከምዕራፍ 1 እስከ ምዕራፍ 7 ባለው ስፍራ እናገኛለን። ደግሞአል በመጽሐፉ የመጀመሪያ ምዕራፎች ውስጥ የተጠቀሱት አምስቱ መስዋዕቶች የኢየሱስ ክርስቶስን ማንነትና ሞት ግልጽና ጥልቅ በሆነ መንገድ ያሳያሉ። ከምዕራፍ 1 እስከ ምዕራፍ 7 ያለውን ይመለከቷል። ሁለተኛ፣ የካህናት መለየት ወይም መቀደስ ስለ ክርስቲያን መቀደስ ወይም መለየት ያለን አመለካከት ምን ያህል ጥልቀት የሌለውና በቂ ያለመሆኑን ይገልጻል። ከምዕራፍ 8 እስከ 11 ልድገሞ ይህን ነጥብ፣ የካህናት መለየት ወይም መቀደስ ስለ ክርስቲያን መቀደስ ወይም መለየት ያለን አመለካከት ምን ያህል ጥልቀት የሌለውና በቂ ያለመሆኑን ይገልጻል። ከምዕራፍ 8 እስከ 11 ያለውን ተመልከቱ። ሶስተኛ፣ እግዚአብሔር የሰጣቸው የአመጋገብ ሥርዓት ለንጽህናና ለጤንነት ትልቅ አስተዋጽኦ ነበረው። ይህም ዛሬ ለነፍሳችን ስለ ተሰጠን መንፈሳዊ ምግብ ይናገራል። ምዕራፍ 11ን ልብ ይሏል። እግዚአብሔር የሰጣቸው የአመጋገብ ሥርዓት ለንጽህናና ለጤንነት ትልቅ አስተዋጽኦ ነበረው። ይህም ዛሬ ለነፍሳችን ስለ ተሰጠን መንፈሳዊ ምግብ ይናገራል። ምዕራፍ 11ን ልብ ይሏል። አራተኛ፣ በምዕራፍ 12 ደግሞ ለእናቶች ልዩ ትኩረት ተሰጥቷል። እግዚአብሔርም ለእናቶች ያለውን ልዩ ትኩረት ያሳያል። ደግመዋል፣ በምዕራፍ 12 ለእናቶች ልዩ ትኩረት ተሰጥቷል። እግዚአብሔርም ለእናቶች ያለውን ልዩ ትኩረት ያሳያል። አምስተኛ፣ የኛው ነጥብ ደግሞ ሰፋ ስለሚል አብይ መልእክቱን ብቻ ቶሎ ቶሎ ጻፍ ጻፍ አድርጉ። ስለ ለምጽና ከለምጽ የመንጻት አስፈላጊነት በመጽሐፉ ውስጥ ስለ አምልኮ በሚናገረው ክፍል ውስጥ ልዩ ትኩረት ተሰጥቶታል። ከምዕራፍ 13 እስከ 15 ያለውን ይመለከቷል። ልድገመው፣ ስለ ለምጽና ከለምጽ የመንጻት አስፈላጊነት በመጽሐፉ ውስጥ ስለ አምልኮ በሚናገረው ክፍል ውስጥ ልዩ ትኩረት ተሰጥቶታል። ከምዕራፍ 13 እስከ 15 ባለው ስፍራ እናገኛለን። በለምጽ ላይ ለምንድን ነው ሰፋ ያለ ማብራሪያ የተሰጠው? በመጽሐፍ ቅዱሳችን ውስጥ ከጸጋው የተነሳ የተለየ መረዳት የተሰጣቸው ሰዎች ለምጽ ኃጢአትን እንደሚወክልና ኃጢአትም ደግሞ ሰው ከእግዚአብሔር ጋር ያለውን ግንኙነት ምን ያህል ሊያበላሽ እንደሚችል ሊያሳዩ ሞክረዋል። ከዚህ በፊት ባልተለመደው አይነት መልኩ ሁለት ዋኖሶችን ወይም እርግቦችን በማቅረብ ከለምጽ ለመንጻት የሚደረገው መስዋዕት በኢየሱስ ክርስቶስ ሞትና ትንሣኤ ፍጻሜ ማግኘቱን ማየት እንችላለን። ወዳጄ ሆይ፣ በዚህ ዓለም ላይ ከኃጢአት ርኩሰት ለማምለጥ የኢየሱስ ክርስቶስን ሞትና ትንሣኤ ማወቅና ይህንንም ታላቅ ሥራ የራስ ማድረግ አስፈላጊ ነው። ስድስተኛ፣ በምዕራፍ 16 የተብራራው ታላቁ የማስተሰረያ ቀን የኢየሱስ ክርስቶስን መሥዋዕትነት የሚገልጽ ስዕላዊ መግለጫ ነው። በምዕራፍ 16 የተብራራው ታላቁ የማስተሰረያ ቀን የኢየሱስ ክርስቶስን መሥዋዕትነት የሚገልጽ ስዕላዊ መግለጫ ነው። ሰባተኛ፣ በመገናኛው ድንኳን ደጃፍ ባለው በእግዚአብሔር መሠዊያ ላይ የሚደረገው መሥዋዕት የክርስቶስን መስቀል የሚያንጸባርቅ ወይም ደግሞ ማንጸባረቅ የሚችል በጣም ጠቃሚ ክስተት ነው። ምዕራፍ 17ን ልብ ይሏል። ደግምላችኋለሁ። በመገናኛው ድንኳን ደጃፍ ባለው የእግዚአብሔር መሠዊያ ላይ የሚደረገው መሥዋዕት የክርስቶስን መስቀል ማንጸባረቅ የሚችል በጣም ጠቃሚ ክስተት ነው። ምዕራፍ 17ን ተመልከቱ። ስምንተኛ፣ በዚህ መጽሐፍ ውስጥ ጥቃቅናቸው ለሚባሉ ዕለታዊ የሕይወት ጉዳዮች መመሪያዎች ተዘጋጅተዋል። ይህም እግዚአብሔር ሕዝቡ በየዕለቱ ከእርሱ ጋር ተስማምቶ መጓዝ እንዳለበትና እንደሚፈልግ ይገልጻል። ከምዕራፍ 18 እስከ 22 ባለው ስፍራ እናገኛለን። ይህን ነጥብ አንድ ጊዜ ልድገምላችሁ ረዘም ሲለሚን። በዚህ መጽሐፍ ውስጥ ጥቃቅናቸው ለሚባሉ ዕለታዊ የሕይወት ጉዳዮች መመሪያዎች ተዘጋጅተዋል። ይህም እግዚአብሔር ሕዝቡ በየዕለቱ ከእርሱ ጋር ተስማምቶ መጓዝ እንዳለበትና እንደሚፈልግ ይገልጻል። ከምዕራፍ 18 እስከ 22 ባለው ስፍራ እናገኛለን። እግዚአብሔር ወገኔ ሆይ፣ በሥራህ በቤተሰብህ ሕይወት እናም በማኅበራዊ ሕይወት ሊሳተፍ ይፈልጋል። ወዳጄ ሆይ፣ ይህንን በጥንቃቄ እንመልከት፣ አለበለዚያ እግዚአብሔርን ከሕይወታችን ውጪ እናደርገዋለንና። ዘጠነኝ፣ በምዕራፍ 23 የተጠቀሱት የበዓላት ዝርዝር ለሁልጊዜ በእግዚአብሔር አጀንዳ ውስጥ የሚሠራውን ትንቢታዊ ዕቅድ ወይም ፕሮግራም ያሳያሉ። እነዚህም በዓላት ቢሆኑ ወደ ኢየሱስ ክርስቶስ ያመላክታሉ። ልድገመው ይህን ነጥብ። በምዕራፍ 23 የተጠቀሱት የበዓላት ዝርዝር ለሁልጊዜ በእግዚአብሔር አጀንዳ ውስጥ የሚሠራውን ትንቢታዊ ዕቅድ ወይም ፕሮግራም ያመለክታሉ ወይም ደግሞ ያሳያሉ። እነዚህም በዓላት ቢሆኑ ወደ ኢየሱስ ክርስቶስ ያመላክታሉ። አስረኛ፣ ከምዕራፍ 24 እስከ ምዕራፍ 27 እስራኤላውያን የተስፋይቱን ምድር ሲወርሱ የሚገዙበት ወይም የሚተዳደሩበት ሕጎች ተዘጋጅተዋል። ከምዕራፍ 24 እስከ ምዕራፍ 27 እስራኤላውያን የተስፋይቱን ምድር ሲወርሱ የሚገዙበት ወይም የሚተዳደሩበት ሕጎች ተዘጋጅተዋል። እነዚህ ሕጎች በእስራኤል ታሪክ ውስጥ ጉልህ ሚና ይጫወታሉ። በዚህ በዘሌዋውያን መጽሐፍ ውስጥ እስራኤልን የሚመለከቱ ብዙ ትንቢታዊ መልእክቶች አሉ። በተለይም የእስራኤል ሕዝብና የተስፋይቱ ምድር ከዚያን ጊዜ ጀምሮ እስከ ዓለም ፍጻሜ ድረስ የተዛመዱና የተጠላለፉ ነገሮች ናቸው። እንግዲህ አድማጮች፣ እዚህ ላይ ቆም በማድረግ አሁን ደግሞ አንድ ዝማሬ እንጋብዛችኋለን። ስሸሽ ስትቀርብኝ ስትቀርብኝ
ላፉን ከፍቶ ሊያገኘኝ አንድ እርምጃ ሲቀረኝ ያበቃ መስቀል አዳነኝ ከስቆቃ ኢየሱስ የኔ ጌታ ኢየሱስ የኔ ጌታ
እግዚአብሔር የተመሰገነ ይሁን። ለማሪውንም ወንድማችንን እግዚአብሔር ይባርከው። አድማጮች አሁን ወደሚቀጥለው ምዕራፍ ጥናት ከመላፋችን በፊት እስኪ በመጀመሪያዎቹ 3 የሙሴ መጻሕፍት መካከለ ያለውን ግንኙነት እንመልከት። ይህ ልጅግ ጠቃሚ ነውና በዘፍጥረት መጻሕፍ ሰው ሲፈጠርና የተፈጠረውም ሰው በኃጢአት ምክንያት ሲጠፋ እንመለከታለን። አስተዋላችሁ? በዘፍጥረት መጻሕፍ ሰው ሲፈጠርና የተፈጠረውም ሰው በኃጢአት ምክንያት ሲጠፋ እንመለከታለን። ጻፍ አደረጋችኋቸው? በዘጸአት መጽሐፍ ደግሞ ይህ የወደቀው ሰው ሲበጅ እንመለከታለን። በዘሌዋውያን መጽሐፍ ደግሞ ሰው እግዚአብሔርን የሚያመልክ ክቡር ፍጥረት እንደሆነ እናያለን። ይህን ነጥብ እንደገና ደግምላችኋለሁ። በዘጸአት መጽሐፍ ደግሞ ይህ የወደቀ ሰው ሲበጅ እንመለከታለን። በዘሌዋውያን መጽሐፍ ደግሞ ሰው እግዚአብሔርን የሚያመልክ ክቡር ፍጥረት እንደሆነ እናያለን። ከዚሁ ጋር በተያያዘ መልኩ ዘጸአትንና ዘሌዋውያንን በማነጻጸር ስንመለከት የሚከተሉትን አእማድ ነጥቦች እናገኛለን። ይህንንም ጻፍ አድርጉ። ዘጸአትንና ዘሌዋውያንን በማነጻጸር ስንመለከት የሚከተሉትን አበይት ነጥቦች ወይም አእማድ ነጥቦችን እናገኛለን። በዘጸአት ውስጥ ይቅርታ ሲሰጥ፣ በዘሌዋውያን ደግሞ የንጽህና ስርዓት ሲሰጥ እንመለከታለን። በዘጸአት ውስጥ ይቅርታ ሲሰጥ፣ በዘሌዋውያን ደግሞ የንጽህና ስርዓት ሲሰጥ እንመለከታለን። በዘጸአት እግዚአብሔር ወደ ሰው መቅረቡን ስንመለከት፣ በዘሌዋውያን ደግሞ ሰው ወደ እግዚአብሔር የሚቀርብበት ስርዓት ሲሰጥ እናያለን። አስተዋላችሁ?
ደግምላችኋለሁ አንድ ጊዜ። በዘጻት እግዚአብሔር ወደ ሰው መቅረቡን ስንመለከት፣ በዘሌዋውያን ደግሞ ሰው ወደ እግዚአብሔር የሚቀርብበት ሥርዓት ሲሰጥና ያለን። በዘጻት ክርስቶስ አዳኝ ሲሆን በዘጻት መጽሐፍ ውስጥ ክርስቶስ አዳኝ ሲሆን በዘሌዋውያን ደግሞ ክርስቶስ ቀዳሽ ነው። በዘሌዋውያን ደግሞ ክርስቶስ ቀዳሽ ነው። እግዚአብሔር ይመስገን። በዘጻት የሰው ጥፋተኛነት ትልቅ ቦታ ሲሰጠው፣ በዘሌዋውያን ደግሞ የሰው ርኩሰት በሰፊው ተነግሯል። በዘጻት እግዚአብሔር ከተራራ ሆኖ ሲናገር በዘሌዋውያን ደግሞ እግዚአብሔር ከመገናኛው ድንኳን ሆኖ ይናገራል። ፈጥኛም ብቤ እንደሆነ እስቲ ረጋላለሁ። በዘጻት ሰው ለእግዚአብሔር ቅርብ እንዲሆን ሲደረግ ወይም ሲፈጠር በዘሌዋውያን ደግሞ ሰው ከእግዚአብሔር ጋር በቅርበት እንዲጠበቅ ሲደረግና ያለ። ስለዚህ የዘሌዋውያንን መጽሐፍ ጥናት በጥንቃቄ እንድትከታተሉ ወገኖቼ እጋብዛችኋለሁ። እግዚአብሔር በመልእክቶቹ እንደሚባርካችሁ ተስፋ አደርጋለሁ። እግዚአብሔር በጥናታችን ውስጥ መገለጡንና በረከቱን አብዝቶ ይስጣችሁ። የሚቃጠል መስዋዕት። ይህ የሚቃጠል መስዋዕት የረጅም ዘመን ታሪክ ያለው ጥንት በአቤል በኖህና በአብርሃም ጊዜ ሰዎች ይፈጽሙት የነበረ መስዋዕት ነው። መስዋዕቶቹ በሙሉ የሚደረጉት ከነሐስ በተሰራ መሠዊያ ላይ ነበር። የሚቃጠል መስዋዕት በዚህ በነሐስ መሠዊያ ላይ ይደረግ ስለነበር የነሐስ መሠዊያ ራሱ የሚቃጠል መሠዊያ በመባል ይታወቃል። ካስፈላጊነቱና ከዘላቂነቱ የተነሳ ይህ የሚቃጠል መስዋዕት ከአምስቱ መስዋዕቶች ዝርዝር የመጀመሪያውን ስፍራ ይዞ ይገኛል። ይህ መስዋዕት ስለ ክርስቶስ ሞት ጠለቅ ያለ ስዕላዊ መግለጫ ያቀርባል። በዘሌዋውያን መጽሐፍ በተሰጠው መግለጫ ላይ በመመርኮዝ አንድ ሰው የዚህን መስዋዕት ሙሉ የሆነ ትርጉም ሊመረምርና ሊያገኝ አይችልም። ምክንያቱም እግዚአብሔር ያየውን ወደፊትም ሊያደርግ ያለውን ነገር ብቻ በፊታችን ስለሚያስቀምጥ ነው። ይህ መንፈስ ቅዱስ ብቻ ሊገልጸው የሚቻለው ታላቅ ምስጢር ነው ወገኖቼ። ምዕራፉን በመስመሩ መከታተል እንድንችል እስቲ በቁጥሮች የተከፈለ ማውጫ ልስጣችሁ። ጻፍ ጻፍ አድርጓቸው። የሚቃጠል መስዋዕት ምዕራፍ 1 አንደኛ፣ ለሚቃጠል መስዋዕት የተሰጠ መመሪያ ከቁጥር 1 እስከ 4 ተጠቅሶ ይገኛል። ከቁጥር 1 እስከ 4 ተጠቅሶ እናገኘዋለን። ሁለተኛ፣ የሚቃጠል መስዋዕት ሥርዓት ደግሞ ከቁጥር 5 እስከ 16 ባሉት ቁጥሮች ውስጥ ይገኛል። ሶስተኛ፣ የሚቃጠል መስዋዕት ለምን እንደሚደረግ ምክንያቱ በቁጥር 17 ላይ ተጠቅሷል። የሚቃጠል መስዋዕት ለምን እንደሚደረግ ምክንያቱ በቁጥር 17 ተጠቅሶ እናገኛለን። አራተኛ የሚቃጠል መስዋዕት ህግ ከቁጥር 8 እስከ 13 ተጠቅሶ ይገኛል። የሚቃጠል መስዋዕት ህግ ከቁጥር 8 እስከ 13 ባለው ስፍራ ተጠቅሶ እናገኛለን።
መንፈስ ቅዱስ አስተማሪነት ታላላቅ ቁም ነገሮችን አስተምሮናል፣ ገልጦልናል። የዚህን ተከታይ ደግሞ በሚቀጥለው ክፍል ይዘንላችሁ ቀርባለን። ጻፉልን፣ ጸልዩልን፣ ደህና አደሩልን።
ዘላለም መኖሪያዬ ክብሩን አይቼ ተግባለሁ ሞገሱን